Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ዛሬ ታክሲውን የምነዳው እኔ ነኝ ጽዮን ግርማ። ከጎኔ እዚህ ጋቢና ቁጭ ብላለች።
ሰላም እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ ለዛሬ ምሽት የያዝናቸውን ፕሮግራሞች እናስተዋውቃችሁ። በኢትዮጵያ በዝናብ እጥረት በሚከሰትበት ወቅት በድርቅ ለምን ትጠቃለች ጠይቀናል፣ ምላሽ አካተናል፣ ሌላም ዘገባ አለን።
ሁለት ነገር የመጡት ወደ እኔ፣ ከዛ በኋላ ሌላ አንድ ተጨመረ፣ ለሶስት መመታት ጀምሮ ወዲያው እዛ ሳይ ውጭም ጽሕፈት ቤት ኃላፊውንም እንደዛው ነው፣ አደራጁንም እንደዛው ነው። የድርጅት ጉዳዩ በተለይ በጣም ተጎድቶ አሁንም ሆስፒታል ነው ያሉ፣ ጥበቃውንም እንደዚሁ ማለት ነው።
በነ የሸዋስ አሰፋ የሚመራው የፓርቲው ቡድን በምናውቃቸውና በማናውቃቸው ሰዎች ድብደባ ደርሶብናል አሉ።
የዓለም አቀፍ ተማሪዎች በዩናይትድ ስቴትስ የገንዘብ ብድር ማግኘት እንዲችሉ አንድ ድርጅት ተቋቋመ።
ትምህርታቸውን እስኪያጠናቀቁ ድረስ የዓለም አቀፍ ተማሪዎች የገንዘብ ብድርን አስመልክቶ ፍጹም ከተረሱት ውስጥ ናቸው።
የድርጅቱ ስራ አስኪያጅ ካልፐሽ ከባዳ ናቸው። ሌሎችም ዘገባዎች አሉን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
በድጋሚ እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠርላሉ የምሽቱ ዜናዎች ደግሞ ጽዮን ግርማ ተመልሼ መጥቻለሁ። በቅርቡ በአባላቱና በአመራሩ መካከል በተፈጠረ ግጭት አለመግባባት ውስጥ እንዳለ የሚታወቀው የሰማያዊ ፓርቲ በነ አቶ የሸዋስ አሰፋ የሚመራው የፓርቲው ቡድን በምናውቃቸውና በማናቃቸው ሰዎች ድብደባ ደረሰብን ሲል ለአሜሪካ ድምጽ ገለጸ። አድማጮች፣ የዚህን ዜና ዝርዝር ከዜናው በኋላ በሚኖረን ጊዜ ይዘን እንመለሳለን። የዲሞክራሲያዊት ኮንጎ ሪፐብሊክ ተቃዋሚ መሪ ኢቲን ቲሴኬዲ አረፉ። ቲሴኬዲ በ84 ዓመታቸው ያረፉት ለጤና ምርመራ በተጓዙበት በቤልጅየም ብራስልስ መሆኑ ታውቋል። ኢራን ተወንጫፊ ሚሳይል በመተኮሷ በስነ ስርዓት ማስጠንቀቂያ ተሰጥቷታል ሲሉ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ተናገሩ። ይህንኑ በተከታታይ ባወጧቸው የትዊተር መልእክቶች የገለጹት ፕሬዚዳንቱ ዩናይትድ ስቴትስና ሌሎች አምስት የዓለም ሀያላን አገሮች ከኢራን ጋር የኒውክሌር መርሃ ግብሯን ልታቆም በአጸፋው የተጣሉባት ማዕቀቦች ሊነሱላት የተደረሰውን ስምምነት ማውገዛቸውን ቀጥለዋል። ኢራን ስለ ስምምነቱ ማመስገን ነበረባት ያሉት ሚስተር ትራምፕ አሁንም እንዳይንቀሳቀስ ያደረገው ብዙ ቢሊዮን ዶላር ሳይለቀቅላት ከወዲሁ ልትፈራርስ ተቃርባለች ብለዋል። ትራምፕ ረቡዕ ዕለት የፕሬዚዳንቱ የብሔራዊ ጸጥታ አማካሪ ማይክል ፍሊን ኢራን ያደረገችውን የሚሳኤል ሙከራ አውግዘው ድርጊቱ ባለፉት 6 ወራት በዩናይትድ ስቴትስና በክልሉ ሀገሮች ላይ ስጋት በመፍጠር በተከታታይ ስትፈጽም የቆየችው ድርጊት አካል ነው ብለዋል። አድማጮች፣ የያዝኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። መስታወት አራጋውና
ጽዮን ግርማ አብረን ከአድማ ስንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በቅርቡ በአባላቱና በአመራሩ መካከል በተፈጠረ ግጭት አለመግባባት ውስጥ እንዳሉ የሚታወቅ ሲሆን በነ የሸዋስ አሰፋ የሚመራው የፓርቲው ቡድን በምናውቃቸውና በማናውቃቸው ሰዎች ድብደባ ደረሰብን ብለዋል። ጽዮን ግርማ ዝርዝር አላት።
የሰማያዊ ፓርቲ አባላቶች ናቸው ይህንን ያሉት። እንግዲህ ዘገባውን ቀጥሎ እናሰማችኋለን። ሰማያዊ ፓርቲ በወጣት ፖለቲከኞች ተቋቁሞ በኢትዮጵያ የፖለቲካ የተቃውሞ እንቅስቃሴ ውስጥ ተሳትፎ ማድረግ ከጀመረ 5 ዓመታትን አስቆጥሯል። በቅርቡ በፓርቲው አመራር አባላቶችና ደጋፊዎች መካከል በተፈጠረ አለመግባባት በሁለት ቡድን መከፈሉ ሲገለጽ ቆይቷል። ፓርቲውን በሊቀመንበርነት በመምራት ላይ የሚገኙት አቶ የሸዋስ አሰፋ መሆናቸውን በዚህም ፓርቲውንም በህጋዊነት ለማስተዳደር የተመረጡ መሆኑን በተጨማሪም ፓርቲያቸው ከኢህአዴግ ጋር ለመደራደር በቅድመ ዝግጅት ላይ መሆኑን ይናገራሉ። በሌላ በኩል ደግሞ ፓርቲውን ከመስረታው ጀምሮ የሚመሩት ኢንጂነር ይልቃል ናቸው፣ አቶ የሸዋስ የተመረጡት በህገወጥ መንገድ ነው የሚሉ ሌሎች ቡድኖች አሉ። በዚህ ሪፖርት ላይ በመናቃቸውም ሆነ በማናቃቸው ሰዎች ድብደባ ደረሰብን ያሉት በነ አቶ የሸዋስ አሰፋ የሚመሩት ናቸው። አቶ የሸዋስ አሰፋ በትናንትናው ዕለት ለአሜሪካ ድምጽ እንደተናገሩት ትላንት ከጧቱ 4 ሰዓት አካባቢ ካሳንቺስ በሚገኘው እርሳቸውና ሌሎች የፓርቲው ሰራተኞች በሚገኙበት የማያውቋቸው ሰዎች በሚያውቋቸው ሰዎች እየተመሩ መጥተው ድብደባ እንደፈጸሙባቸው ይናገራሉ።
ጧት ያው መደበኛ ስራችን እየሰራ ነበር፣ ገብተን ነበር። ጽፈት ቤት ኃላፊ አለ፣ ድርጅት ጉዳይ አለ፣ አደራጅ አለ፣ እኔ ያለሁ ጥበቃ ሰራተኛው አሉ። እና እነዚያ ሰዎች ተከታትለው ገቡ። አንድ ማቀው ስለሺ ፈይሳ የሚባል ሰው ብቻ ነው ማቀው፣ እና አንድ ሌላ ሰው ማቃለሁ በመልክ ማቀው ሰው እዚህ ፓርቲ ውስጥ የነበረን፣ ሌሎቹን ግን አናቃቸው። እና ገቡ፣ ወደ እኔ ቢሮ መጣ። የማላቃቸው ሰዎች መጡ፣ ሁለት ሆነው ስለ ድርድር አነሱ። ለምንድን ነው ቅድመ ሁኔታ የምታስቀምጠው ምናምን አለኝ። አንድ ሰው መጥቶ ስለ ድርድር እያወራ እዛ ወደ ድርድር ገና አልተገባም፣ ገና ቅድመ ዝግጅት ላይ ነን። ሁለተኛ አንተስ ማን ነህ ይሄንን የምትጠይቀው? ፓርቲው እኮ በህጋዊ መንገድ የተመዘገበ ፓርቲ ነው፣ በስርዓት ነው የሚሰራው ብዬ ስል ምንም ጊዜ አልሰጠኝም።
ምን ያህል ናቸው ወደ እርሶ ቢሮ የገቡት? በምን ሁኔታ ነሱ? ቆመው ነው? ተቀምጠው ነው? በምን ሁኔታ ነው ያነጋገሩት?
ቆመው ነው። ቅጽበት ነው፣ በጣም ቅጽበት ነው። ምንም ጊዜ አልሰጡም። ወዲያው ነው ሁለት ነው የመጡት ወደ እኔ። ከዚያ በኋላ ሌላ አንድ ተጨመረ፣ ለሶስት መማታት ጀምሩ ወዲያው ነው። ከዛ ሳይ ውጭም ጽህፈት ቤት ኃላፊውንም እንደዛው ነው፣ አደራጁንም እንደዛው ነው። የድርጅት ጉዳዩ በተለይ በጣም ተጎድቶ አሁንም ሆስፒታል ነው ያሉ። ጥበቃውንም እንደዚሁ መጥተዋል።
እኔን መማታት ጀመሩ ሲሉ ምን አይነት ምት ነው የተመቱት?
ተዘጋጅተዋል፣ ይዘዋል፣ ዱላ ይዘዋል። ስለዚህ እጃቸውን ወደ ኋላ ምናምን አድርገው ዱላ ይዘዋል። እናም እንዴት ሊጠይቀው የኔን መልስም እየመለስኩ እያለ ነው ወደ ዱላ ይገቡ። ሁለቱ እንዲያውም መሳሪያ ሁሉ እስከ ማሳየት እንደዚህ እንዳየው ወደ ውጭ ከወጣው በኋላ እንደዚህ መሳሪያውን ለማሳየት ወገቡ ላይ ያለውን ሁሉ መሳሪያ እንደማሳየት ምናምን አደረገኝ። የማላውቀው ሰው ማለት ንግግሩ የደህንነት ሰው ነኝ አይነት ነው። እና አልገባንም። ያው አንደኛ ቅጽበታዊ ነው፣ ሁለተኛ በምናውቃቸው ሰዎች ነው እየተመራ የመጣው እና የተገዙ ናቸው፣ የደህንነት ሰዎች ናቸው። እንግዲህ ገና ፖሊስ ለፖሊስ አመልክተናል፣ የሚጣራ ነው የሚሆነው። ግን ፖሊስ ሲመጣ በአጥር ላይ እየዘለሉ ወጡ።
አቶ የሸዋስ ድብደባው የደረሰባቸውና ያሳመማቸው ከዚህ በፊት ማዕከላዊ እስር ላይ በነበሩ ወቅት በድብደባና በቅስቃሴ ምክንያት የተጎዳው እግሬ ላይ ድጋሚ በመደብደቤ ነው ይላሉ። ከማውቃቸው ሰዎች ይልቅ የማላቃቸው ስለሚበዙና ከኢህአዴግ ጋር ልናደርግ በተያያዘው የድርድር ሁኔታ ላይ ለምን ቅድመ ሁኔታ ታስቀምጣላችሁ ስለተባልን ለደህንነት ሰዎች ሊሆኑ ይችላሉ የሚል ጥርጣሬ እንዳላቸው ተናግረዋል። የጽህፈት ቤቱ ኃላፊ እንደሆኑ የገለጹት አቶ እንደሻው እምሻው ደግሞ የምናውቃቸው ሰዎች 9 ይሆናሉ፣ የማናውቃቸው ሰዎች 5 ናቸው ይላሉ።
ቁጥራቸው ወደ 9 ናቸው። ስማቸውንም መዘርዘር ይቻላል ከአስፈላጊ ከሆነ እና ወደ 9 ናቸው የምናውቃቸው። ግን ቀድመው እነሱ ገቡ፣ በሩን ከፈቱላቸው፣ ይማቸው የነበሩት የማናውቃቸው ሰዎች ናቸው። ፓርቲውን ወክላችሁ መደራደር አችሉም፣ እንዴት ትደራደራላችሁ ነው? ይሄ ነው ትልቁ ችግር።
በአንድ ላይ ነው በጣም ጉዳት ያደረሱት።
እኔንም ጎድተውታል። አንድ በግራ ፊቱ በገን በግራ በኩል ተሰንጥቋል።
ከ9 በላይ የሚሆኑ የራሳችሁ የነበሩ ሰዎች ናቸው ካላችሁ እንዴት ከመንግስት በኩል ሊሆን ይችላል ብላችሁ ጠረጠራችሁ?
አማና አናቃቸውማ። መሳሪያ ያዙ 2 ሰዎች አሉ፣ አናቃቸውም። እነዚህ ደግሞ መሳሪያ ደግሞ ማንኛውም ሰው ይዞ አይመጣም። ሲቪል ለበሱ እንጂ ምንም እንትን የለም ያለነው።
ግን አሁን አቶ የሸዋስን ሳናግራቸው አንድ ሰው ነው ከዛ ውስጥ ማቀው ብለው የነበረ። ሌሎቹ
አጣድፈውታል። ስለሺ ገባ፣ በር ከፈተ። ከዛ በኋላ ወዲያው ወደ ዱላ ሲሄድ የሸዋስ አላያቸው፣ ጥለውታል እኮ መሬት ጥለውታል። በኋላ ሁለቱንም ጥሏቸው መሬት ጥሏቸው ነው ከራሳቸውን ስተው ከወደቁ በኋላ እየሮጡ የወጣሁት። አሁን እኔ በደንብ ስለማያቸው ስለነበር ነው እኔ እዛው ቢሮ ውስጥ ቁጭ ብዬ እንዳልወጣ በሽጉጥ ያሳዩኛል። ስልክ ወደ ፖሊስ ስደውል ነው እነሱ እየተሯሯጡ ይወጡ።
ድብደባው ከደረሰብን በኋላ ሄድንበት ወዳሉበት በፓርቲው ጽህፈት ቤት አካባቢ ወደሚገኘው ቤተሰብ ክሊኒክ ደውዬ ነበር። አቶ ገብረመድን ግደይ የተባሉ የሕክምና ባለሙያ መሆናቸውን የገለጹልኝ ግለሰብ ትላንት ጠዋት ክሊኒካቸው ውስጥ አንድ የተደበደበ ሰውና አንድ አሳካሚ መጥተው እንደነበር፣ የመጡትም አቅራቢያቸው ካለ የሰማያዊ ፓርቲ ጽህፈት ቤት መሆኑን ገለጹልኝ።
አንድ ሰው መጥቶ ነበር ጠዋት። ስሜን ፀሐይ
ምንድ ትልቅ ጉዳት ነው የደረሰበት?
ያን ያህል ትልቅ ጉዳት አይደለም።
ምኑን የተደበደበው?
ትንሽ መጫጫር ነበር ፊቷ አካባቢ።
እሺ።
እና ጉንጯ አካባቢም ትንሽ እንጥቅ ነበረች። በቃ ታሽጎ
እሺ።
ያን ያህል ጠንከር ያለ ጉዳት አይደለም። አዎ ከባድ የሚባል አይደለም፣ ቀላል።
እነ አቶ የሸዋስ ድብደባውን በተመለከተ አድዋ ድልድይ እየተባለ በሚጠራው አካባቢ ለሚገኝ የማህበረሰብ ፖሊስ ጣቢያ አመልክተን ፖሊሶች መጥተው ነበር። ነገር ግን ፖሊሶች ሲመጡ ደብዳቤዎቻችን አመለጡ። አሁን ጉዳዩ በፖሊስ ተይዟል ስላሉን በዚህ ፖሊስ ጣቢያ ጉዳዩ ይመለከታቸዋል የተባለው ምክትል ኢንስፔክተር ጳውሎስ የእጅ ስልክ ላይ ተደጋጋሚ የስልክ ሙከራ አድርጌ ስልካቸው ባለመነሳቱ ላገኛቸው አልቻልኩም። በተጨማሪም በሰማያዊ ፓርቲ ውስጥ አባል የነበሩና በትላንትና ሁለት በጽፈት ቤቱ ታይቷል የተባሉት አቶ ስለሺ ፈይሳ የእጅ ስልክ ላይ ከትላንትና ጀምሮ ስልካቸውን ብደውል ስልካቸው ስለማይነሳ ምላሽ ሳላገኝ ቀርቻለሁ። በተጨማሪም በዚህ ጉዳይ ላይ የኢንጂነር ይልቃልን ምላሽ ለማግኘት የእጅ ስልካቸው ላይ ከትላንት ጀምሮ እስከ ዛሬ ድረስ በተደጋጋሚ ብደውል ስልካቸው ሳይነሳ ቀርቷል።
በኢትዮጵያ በተከሰተ ድርቅ ምክንያት በአምስት የተለያዩ ክልሎች 5.6 ሚሊዮን ሕዝብ አስቸኳይ የዕለት ደራሽ ምግብ እርዳታ እንደሚያስፈልግ ተገልጿል። ለመሆኑ የዝናብ እጥረት በሚከሰትበት ወቅት ኢትዮጵያ በድርቅ የምትጠቃው ለምንድን ነው? በኢትዮጵያ በ1977 ዓ.ም በተከሰተው ከፍተኛ ድርቅ የደረሰውን አደጋ የተመለከቱና ዓለም አቀፍ እርዳታውን ያስተባበሩት መካከል እንደዚሁም ደግሞ በወቅቱ የእርዳታ ማስተባበሪያና ማቋቋሚያ ኮሚሽን ኮሚሽነር አሁን ደግሞ በአፍሪካ የስትራቴጂና ሴኩሪቲ ጥናት ዳይሬክተር የሆኑትን ሻለቃ ዳዊት ወልደ ጊዮርጊስን ጠይቄያቸው ነበር።
ወቸም ኮምፕሊኬትድ ነው የሁሉ ጥያቄ። ሁሉ ጥያቄ ከደህንነት ጋር የተያዘ ነገር ነው። በአብዛኛው በዴቨሎፕድ ሀገር በለሙ ሀገሮች ውስጥ እንደምታውቁ የአየር መለዋወጥ ረሃብን አያስከትልም። ምክንያቱም ጠንካራ ኢኮኖሚ ካለ የአየር መለዋወጥ በተለይ አሁን አሜሪካን ሀገር፣ አውሮፓ ምትም ቦታ የምናየው በጣም ከዛ ከኢትዮጵያ ውስጥ ካለው ከሚፈጠረው የከፋ ድርቅና የአየር ጠባይ ለውጥ በብዛት ይታያል። ነገር ግን ያ ረሃብ አያስከትልም። ምክንያቱም የዳበረ ኢኮኖሚ ስላላቸው ሁልጊዜ ሾኩን እንደዚህ ያለ ሾክ ሲመጣ ያንን ለመመለስና አስፈላጊውን እንትን እርምጃ ለመውሰድ የሚያስችል ብርታት ይሰጣቸዋል። አንዱ ይሄ ነው፣ የድህነት ጥያቄ ነው አንዱ። ይሄ እንግዲህ በሁሉም ሀገር በተለይ አፍሪካ ውስጥ እንግዲህ የአየር ለውጥ ሲመጣ ቶሎ ብሎ ወደ ረሃብ ይለወጣል፣ ወደ ችግር ይለወጣል፣ ወደ ሰው ህይወት የማለፍ ላይ ጉዳይ ይሸጋግራል። አንዱ እሱ ነው። ሁለተኛው ኢትዮጵያን ግን የበለጠ ከአፍሪካም ሀገር የበለጠ ዋይ ለምንድን ነው ኢትዮጵያን የበለጠ የሚያጠቃው የሚባለው ወደ ረሃብ የሚያመራው አንደኛ የአየር አሁን ቅድም እንዳልኩት የአየር ለውጥ በሌሎችም አፍሪካ ሀገሮች ይታያል። ነገር ግን ኢትዮጵያ ውስጥ እንደሚታየው አኪዩት የሆነ ወደ ረሃብ አይለወጥም። ምክንያቱም ኢትዮጵያ ውስጥ አንደኛ የሀገር ስፋት አለ። የሀገሩ ስፋትና የኢኮኖሚው በጠቅላላው አግራሪያን በመሆኑ በእርሻ ላይ የተመሰረተ ስለሆነ 90% የኢትዮጵያ ሕዝብ በጠቅላላ ዲፔንድ የሚያደርገው በግብርና ሙያ ላይ ስለሆነ የአየር ለውጥ በመጣበት ጊዜ ገበሬው በጣም ይጎዳል። ሌላው ሀገር በአብዛኛው አፍሪካ ሀገር አሁን ብዙ ወደ ከተማ እየመጣ ወደ ኢንዱስትሪ፣ ወደ ማኒፋክቸሪንግ፣ ወደ ኤምፕሎይመንት እየመጣ ህዝቡ ወደ ከተማ እየመጣ በሌላ መንገድ ኑሮን እያስተካከለ ነው። የኢትዮጵያ ግን የህዝብ ብዛቱንም ስናየው ፖፕሌሽኑም ስናየው ፖፕሌሽኑ በጠቅላላ የሚያተኩረው እንትን ላይ ነው፣ ባላገር ውስጥ ነው፣ የግብርና ሙያ ላይ ነው። ወደ ከተማ አልተሸጋገረም። ወደ ከተማ መሸጋገር ማለት የስልጣኔ የኢንዱስትሪያሊዜሽን የእድገት ምልክት ነው። ይሄ አይታይም። ይሄ እድገት ወደ ኢትዮጵያ ውስጥ አይታይም። ሌላው
ከግብርና ውጭ ደግሞ ያሉ አርብቶ አደሮችም አሁን እንዳውም በአሁኑ ሰዓት በጣም የተከሰተው አርብቶ አደሮች አካባቢ ነው።
ያው እኮ አዎ፣ የሆነ ፓስቶራል ሰዎች ሁልጊዜ ከፓስቶራል ሙያ አልወጡም። ከፓስቶራል ሙያ ወጥተው ወደ ሌላ ሙያ ለመሸጋገር ድልም የለም፣ ትምህርትም የለም፣ ድህነትም ስላለ ወደ ሌላ አይሸጋገሩ። ሁልጊዜ እድሜ ልካቸው እንደ ሆላንድ ላይ ያሉት፣ በአፋር ያሉ፣ በቦረና ያሉ፣ በኬንያ ቦርደር ያሉ፣ በኦጋዴን ያሉ በጠቅላላው በፓስቶራል ነው፣ የከብት እርባታ ላይ ነው ያለው። እና ውሃ ይጠፋል፣ ግሬዚንግ ኤሪያ ይጠፋል። ይሄ ሲሆን እንግዲህ በጠቅላላ ከብቱ ይጎዳል ማለት ነው። ዞሮ ዞሮ እንግዲህ ይሄው የእድገት ጋር የተያያዘ ነገር ነው። የፓስቶራል ስራ ላይ የተሰማራው በግብርና ላይ የተሰማራው ህዝብ አማራጭ ኑሮ የለውም። እንግዲህ እሱ ሌላው ነው። ሌላው ደግሞ ኢንቫይሮንመንቱ ነው። የኢትዮጵያ ከኢትዮጵያ ውስጥ የበለጠ በኢትዮጵያ ውስጥ የምናው የግብርናውን ሚያና ጠባይ ሊያሻሽሉ ይችል የነበረ የኤንቫይሮንመንቱ ኢትዮጵያ ውስጥ ያለው የኤንቫይሮንመንቱ በጣም ተጨፍጭፏል። በተለይ ለምሳሌ የሆነ የምናየው ምንድን ባላገሩ ለኤነርጂ ዲፔንድ የሚያደርገው በእንጨት ላይ ነው። ሌላ የኤነርጂ ምንጭ የለውም። እንጨት ጭፍጨፋ በብዛት ኢትዮጵያ ውስጥ ይታያል። በሌላው ሀገር አፍሪካ ውስጥ ምናየው የጋዝ አለ፣ የኤሌክትሪክ አለ፣ ኤነርጂ ከሌላ ቦታ የሚያገኙበት እንትን አለ፣ ባዮጋዝ አለ፣ ብዙ አማራጭ አላቸው። የኢትዮጵያ የአብዛኛው ገበሬ ኤነርጂ የሚያገኘው በጠቅላላ የኤነርጂ ፍጆታ በጠቅላላ ከእንጨት ነው። ስለዚህም ሀገሩ ተጨፍጭፎ እያለቀ ነው። ያንን ለመተካት ደግሞ የሚደረገው ጥረት አጥጋቢ ሆኖ አይታይም። ይህም የበለጠ ኢትዮጵያን ለአየር ጠባይ ቫልነራብል ያደረጋት ተጠቂ የሚያደርጋት ሁኔታ
ይሄ የሚቀጥል ከሆነ እንግዲህ ለረጅም ጊዜ ከሆነ መፍትሄ አለው አማራጭ አለው ወይስ እንደዚሁ ይቀጥላል?
ሌላው ደግሞ ያው ከዚሁ ጋር የተያያዘ የፖፕሌሽኑ ነው። እንደምታውቂው የኢትዮጵያ የህዝብ ብዛት ቁጥር ከሌላውም አፍሪካ ሀገር እየናረ የመጣ ነው። አሁን ከናይጄሪያ ቀጥሎ ከፍተኛ ፖፕሌሽን እድገት ያላት ኢትዮጵያ ሆናለች። በ20 ይርስ ይላሉ በዓለም ውስጥ ስድስተኛ አምስተኛ ሞስት ፖፕሌትድ ሀገር ልትሆን ትችላለች ይባላል። እና እንግዲህ የህዝቡ ብዛት እሱም ደግሞ በተለያየ በፕላኒንግም ሆነ በፋሚሊ ፕላኒንግም ሆነ በተለያየ ምክንያት ያንን ለመክታት ጥረት አልተደረገም። ወይም ደግሞ እድገቱ ደግሞ ኢትዮጵያ ውስጥ ያለ እድገት ከህዝብ ብዛት እድገት ጋር አብሮ ሊሄድ አልቻለም። ይህም ጥቃት እየፈጠረ ነው። እንግዲህ ይሄ እንዴት ይቀጥላል አይቀጥልም እንዴት ነው የሚሆነው? እድገቱ ነው የሚወስነው። ኢትዮጵያ ውስጥ የሚደረገው እድገት ነው የሚወስነው። እና ካላደግን በስተቀረ ፖፑሌሽን ካልተቋጠር ወይም ከፖፑሌሽኑ ጋር የሚመጣጠን የኢኮኖሚ እድገት ከየለም በስተቀረ አንዳንድ ቦታ ለምሳሌ ብዙ ጎጃም እንደዚህ ያለ ግብዙ ያጋጥመው ጎንደር መሀል ወደ መሀል አንዳንድ አገሮች አንዳንድ ክልሎች ችግር የለባቸውም። ያ ግን አንድ ቦታ ያለውን ወደ ሌላ ቦታ ለማሸጋገር ያለው ኮሚኒኬሽን በክልል ምክንያት ደግሞ ትልቅ ችግር አለ። ከአንዱ ክልል ወደ ሌላ ክልል የማጓጓዙ ጉዳይም አንዱ አሁን ጎጃም ብዙ አምራች አገር የአዲስ አበባን የሚመግበው እሱ ነው። ሌላውን ሸዋን በአብዛኛው የሚመግበው ሌላውን ሰቤን የሚመግበው በጤፍና በሌላም ጎጃምና ጎንደር ናቸው። ከነዚህ ሀገሮች ተነስቶ ደግሞ ወደ ሌላ ወደ ተጎዳበት ሀገር ለማመላለስም ትራንስፖርት አድርጎ በሚያስፈልግበት ጊዜ ለመድረስ የሚያስችል የንግዱም ተቋሙ የትራንስፖርቱም መዋቅሩም ያለ አልመሰለኝም።
ይህንኑ በተመለከተ ከሻለቃ ዳዊት ወልደ ጊዮርጊስና ከሌሎች ባለሙያዎች ጋር ሰፋ ያለ ውይይት አድርገናል። እሁድ ምሽት በሚኖረን ጊዜ ይዘን እንመለሳለን። ከአንድ ሚሊየን በላይ የሚሆኑ በዩናይትድ ስቴትስ ትምህርታቸውን በመከታተል ላይ የሚገኙ ከተለያዩ ሀገራት የሚመጡ ዓለም አቀፍ ተማሪዎች የገንዘብ ብድር ማግኘት የሚያስችል ፈቃድ የላቸውም። በቅርቡ ግን የእነዚህን ተማሪዎች የገንዘብ አጠቃቀም በተለየ መንገድ በመመርመር ለማበደር የተዘጋጀ ድርጅት መጥቷል ትለናለች የቪኦኤ ዘጋቢያችን ኤልዛቤት ሊ ከሲልከን ቫሊ። መስታወት አራጋው ታቀርበዋለች።
ከቤጂንግ ወደ ዩናይትድ ስቴትስ ትምህርቱን ለመከታተል የመጣው ጃክዮ አዲስ ባህል፣ አዲስ ቋንቋ፣ አዲስ ኑሮን በመላመድ ላይ ይገኛል። ገንዘብ እንዴት እንደሚጠቀምም ራሱን እያስተማረ ነው። የብድር ገንዘብን ለማግኘት ማለት ነው።
A lot of my friends who have had the cars already because it's pretty important to get around on LA and also if you are going to stay here afterwards for job for internship.
አብዛኞቹ ጓደኞቼ በብድር ገንዘብ መጠቀም የሚያስችላቸው ካርድ አላቸው። ይህ ካርድ ኑሮ ውድ በሚልባት ሎስ አንጀለስ እና አካባቢዋ በእጅጉ አስፈላጊ ነው። በተለይም እንደኔ ላሉ የውጭ ሀገር ተማሪዎች ትምህርታቸውን ካጠናቀቁ በኋላም በዩናይትድ ስቴትስ ለመቆየትና ስራ ለመፈለግ ወይም በተሰማሩበት ሙያ ማገልገል ምናልባትም ከፍ ሲል ደግሞ ንብረት ማፍራት ቢፈልጉ እንኳን የብድር መገበያያ ዘዴን መጠቀም ግድ ይሆናል።
በዩናይትድ ስቴትስ በጥሬ ገንዘብ መገበያየት ቢኖርም በስፋት ግን የብድር ካርድን መጠቀም የተለመደ ነው። በተለይም የስማርትፎን ስልክን በመጠቀም በድረገጽ ከምግብ ጀምሮ እስከ ትራንስፖርት አገልግሎት መገበያየት የተለመደ ሆኗል። ይህን መሰረታዊ የብድር ካርድ ማግኘት ለዓለም አቀፍ ተማሪዎች ግን ከባድ ነው። በርካታ የዩናይትድ ስቴትስ ገንዘብ አበዳሪ ባንኮች የዓለም አቀፍ ተማሪዎች ብዙ ጊዜ የማይኖራቸውን የብሔራዊ መለያ ቁጥር ወይም ሶሻል ሴኩሪቲ ስለሚጠይቁ ለመበደር ብቁ አይሆኑም።
The traditional system was designed in 20th century before internet, before smartphone, before social media, and it's kind of
ዛሬ በስፋት የተለመደው ይህ የብድር አገልግሎት በሃያኛው ክፍለ ዘመን የተጀመረ ነው። ያኔ የኢንተርኔት አገልግሎት እንዲተስፋፋ አልነበረም። ሁሉን የሚያደርጉት የቀለጠፉት የእጅ ስልኮችም አልነበሩም። የማህበራዊ ድረገጾች የሉም። እናም አሁን ኋላ ቀር የሚሰኝ ሊሆን ይችላል። ይህን የሚቀይር አሰራር ነው ይዘን የቀረብ ነው።
ካልፔሽ ካፓዳ ከህንድ ወደ ዩናይትድ ስቴትስ በመምጣት ከፍተኛ ትምህርቱን አጠናቋል። ሰልፍ ስኮር በመባል የሚታወቀውን አበዳሪ ድርጅት ከመሰረቱትም ውስጥ አንዱ ነው።
They have to prove their financial wherewithal to study. And when they come here, they are treated as if they are invisible from the credit system standpoint.
ትምህርታቸውን እስኪያጠናቀቁ ድረስ ለትምህርትና ለኑሯቸው የሚሆነውን የገንዘብ ወጪያቸውን አጠቃቀም የሚያሳይ መረጃ ሊኖራቸው ይገባል። የዓለም አቀፍ ተማሪዎች የገንዘብ ብድርን አስመልክቶ ፍጹም ከተረሱት ውስጥ ናቸው።
ሰልፍ ስኮር የብድር ድርጅት ለብድር ብቁ የሆኑ ሰዎችን የሚለየው ከዚህ ቀደም በተለመደው አይነት መረጃ አሰባሰብ ዘዴ አይደለም። ካልፔሽ የድርጅቱ መስራች ነው።
Everyone has a smartphone, everyone has a social media presence. So what we look at is that these people have been through many filters in the society.
ሁሉም ማለት ይቻላል የቀለጠፈው የእጅ ስልክ ተጠቃሚዎች ናቸው። ሁሉም የማህበራዊ ድረገጾችን ይገለገላሉ። ስለዚህ እነኚህ ተማሪዎች በየአካባቢያቸው ባሉ ማህበረሰብ ውስጥ ይመዘናሉ።
መጀመሪያ ብድር ፈላጊ ተማሪዎቹ ባቀረቡት መረጃ ይጠናሉ። የትምህርት ዕድል ማግኘታቸውን ጨምሮ ፓስፖርት፣ ቪዛና ለትምህርታቸው የመክፈል ብቃታቸው ይታያል። ካልፔሽ እንደሚለው ከአንድ በመቶ ከማያንሱት በስተቀር 10,000 የሚሆኑት ተበዳሪዎች የወለድ ክፍያቸውን ሳያዛቡ ነው የሚከፍሉት።
This is a highly motivated population. Someone who comes here 10,000 miles away to make their life better through education is going to behave quite differently.
ለመለወጥ ከፍተኛ ፍላጎት ያላቸው ሰዎች ናቸው። አንድ ሰው 10,000 ማይል ወይም 16,000 ኪሎ ሜትር ተጉዞ የሚመጣው ህይወቱን በትምህርት ከተሻለ እርከን ወይም ደረጃ ለማድረስ ነው።
ከ15 እስከ 20 በመቶ የሚሆኑት ወራሃዊ ክፍያቸውን በትክክል የማይከፍሉት ተበዳሪዎች 19 በመቶ የወለድ ክፍያን እንዲከፍሉ ይገደዳሉ። ክፍያቸውን በወቅቱ መክፈላቸው ወደፊት ከፍ ወዳለው የገንዘብ ብድር ማለትም መኪና ወይም ቤት ለመግዛት የሚያስችላቸውን የገንዘብ ብድር ለማግኘት ይረዳቸዋል።
One of the benefits I hope to get is of course to build this credit. Which is very important in terms of you want to get a loan from the bank.
ከጥቅሞቹ አንዱ ከፍ ያለውን የብድር መጠን ለማግኘት ታማኝነታቸውን እንደማሳያ መንገድ መጠቀም መቻሉ ነው። ማለትም ከአበዳሪ ባንኮች ጠቀም ያለ ገንዘብ ለመበደር እንዲያስችላቸው።
እስካሁን ከ66 የተለያዩ ሀገራት የመጡ በ400 የተለያዩ የዩናይትድ ስቴትስ ኮሌጆች ትምህርታቸውን በመከታተል ላይ የሚገኙ ዓለም አቀፍ ተማሪዎች ከሰልፍ ስኮር የብድር ገንዘብ መጠቀሚያ ካርድን ማግኘት ችለዋል።
Charada you need it to kwani you need to get it up did it charada I did it charada I did it charada you need it to kwani you need to get it up where are these above where are da we where are these above where are da we hagaram mendeso yina fagadwe hagaram mendeso yina fagadwe magani aradanit ay faram kisara magani emerkelit ay faram kisara jaketuna sito gabasangatara mechile kalna yemerket zita mechile kalna ya artist zita
ዘፈኑን እንደው ቁርጥ ስላረግንባችሁ ይቅርታን ጠይቃለን። የምትከታተሉት የጋቢና ቪዩን ዝግጅት ነው። ወደ መጨረሻው ዘገባችን እናልፋለን። ከ25,000 የሚሆነው የዘር ሴል አንዱ ብቻ ለጸጉር ከለር መለወጥና ለጸጉር መመለጥ አስተዋጽኦ ያደርጋል። አዲሱ ጥናት ግን የጸጉር መመለጥንም ሆነ ሽበት በአናታችን እንዳይከሰት የምናደርግበት ቅርብ ጊዜ ነው ይለናል። አድማጮች፣ ይህን ዘገባ ከዚህ ቀደም አቅርበነው ነበር። ዛሬ እንግዲህ በድጋሚ እናሰማችኋለን።
የለንደን የጤና ተመራማሪዎች ሽበትን ለማጥፋት የሚያስችለንን ጥናት አድርገናል ይላሉ። እድሜ፣ የዘር ሐረግ፣ ጭንቀትና የየዕለት አመጋገብ ለሰው ልጅ ጸጉር ከፍተኛ አስተዋጽኦ እንዳላቸው የቀደሙ ጥናቶች ያረጋግጣሉ። በሽበት የተሞላው ጸጉራቸውን በኩራት የሚያጌጡበት በርካታ የመሆናቸውን ያህል በጸጉር ቀለም ሽበታቸውን ለመሸፈን ገንዘባቸውን የሚያፈሱትም ቁጥራቸው ከፍተኛ ነው።
If I had the option to have it altered and not go gray then I would because it would save a lot.
እንዳልሸብት የሚያደርግ መድኃኒት ባገኝ የመጀመሪያ ተጠቃሚ መሆነው እኔ ነበርኩ። ምክንያቱም በየጊዜው ለጸጉሬ ቀለም የማወጣውን ገንዘብ እንድቆጥብ ስለሚያደርገኝ።
በሰዎች ህዋሳትና እድገት ላይ ምርምር የሚያደርጉት በለንደን የሚገኙ የዩኒቨርሲቲ የኮሌጅ ተመራማሪዎች በፈቃደኝነት የተሳተፉ ከ6000 በላይ የሚሆኑ ሰዎች ላይ ነበር ምርምራቸውን ያካሄዱት። የጥናቱ በጎ ፈቃደኛ ተሳታፊዎች በላቲን አሜሪካ የሚገኙ ከ18 እስከ 45 የእድሜ ክልል ላይ የሚገኙ ሰዎች ናቸው። ተመራማሪዎቹ የትኛው ዘረመል ወይም ጂን ከሰው ልጅ የጸጉር ቀለም ጋር ግንኙነት እንዳለው ለማወቅ ጊዜ ወስደው አጥንተዋል። በምርምሩም በእንግሊዘኛው ምህጻረ ቃል IRF4 በመባል የሚታወቀው የዘር ህዋስ ለጸጉር መሸበት ከፍተኛ አስተዋጽኦ እንዳለው ደርሰውበታል።
This genetic variant of IRF4 has two forms. One form is present worldwide and the other form is present only in Europeans. And we saw that this particular European specific
ይህ ዘረመል ወይም ጂን በሁለት ይከፈላል። አንደኛው በአለማችን በስፋት የሚታየው አይነት ሲሆን ሁለተኛው በአውሮፓውያን ላይ ብቻ በብዛት የሚከሰት ነው። ይህ በአውሮፓውያኑ ተፈጥሮ ላይ የሚገኘው ዘረመል ጸጉርን በአጭር ጊዜ በእጥፍ በማሸበት የሚታወቀው ነው።
ቀስ በቀስ የሰው ልጅ ጸጉርን የሚያሸብቱ ዋንኛ ምክንያቶች የአካባቢ የአየር ሁኔታና እድሜ ናቸው። ተመራማሪዎቹ እንደሚሉት በእንግሊዘኛው ምህጻረ ቃል IRF4 በመባል የሚታወቀው ዘረመል ወይም ጂን ጸጉርን እንዴት እንደሚያሸብት ምክንያቱ ከታወቀ ሽበት ደና ሰንብት የሚባልበት ጊዜ ሩቅ አይሆንም።
It will depend very much on the context in which you want to do that. But in terms of, for instance, trying to develop a therapy.
IRF4 በመባል የሚታወቀውን ዘረመል ለመቆጣጠር እንደሚቻልና እንደማይቻል ከጥናቱ ውጤት የምንረዳው ይሆናል። ከዚህ በመነሳት የጸጉር ቀለም እንዳይለወጥና ሽበት እንዳይከሰት ማድረግ የሚያስችል ህክምናን ለመፍጠር ጥናት ማድረግ ቀጣዩ ስራችን ነው የሚሆነው። በርግጥ አሁንም ምርምራችን በጥልቀት መቀጠል ያለበት ይመስለኛል።
በጸጉራቸው ላይ ሽበት ጣል ሲል የሚበሳጩ የመኖራቸውን ያህል ሽበት መለያቸው ሲሆን ደስ የሚላቸው በነጭ ጸጉራቸውም በኩራት የሚዋቡ ሰዎች በርካታ ናቸው።
ጸጉሬ ቢሸብትም ባይሸብትም ምንም አይመስለኝም።
ጸጉርን እንዳያሸብት የሚያደርገው መድኃኒት ከተገኘና አገልግሎት ላይ ከዋለ የተጠቃሚው ቁጥር ከፍተኛ እንደሚሆን የጸጉር ባለሙያዎቹ አስረግጠው ይናገራሉ። እከሌ ሸበተች የሚለኝ ሰው ማን ነው? እከሌ ሸበተ የሚለኝ ሰው ማን ነው? ዶሮም የሚወደድ ገብስማ ሲሆን ነው የሚለው የሀገራችንን ግጥም ሽበት የጠፋለት በምን እንተካው ይሆን? እንግዲህ የዛሬው ፕሮግራማችን በዚሁ ወደ መጠናቀቁ ነው። አድማጮቻችን
በፌስቡክ @voaamharic በትዊተርም እንዲሁ #ጋቢናን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው መስታወት አራጋውና
ጽዮን ግርማንን። horn@voa የኢሜይል አድራሻችንን በመጠቀምም አስተያየታችሁን ስጡን። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት።
በነገው ጉዞ እንገናኝ።